የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። ለዛሬ ምሽት የመረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን።
የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዝዳንት ጥሪ አቅርበዋል።
You leave this compound with the same biases, with the same thinking lines that you had when you were coming to the compound.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል።
በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የያዘ ዘገባ አለን።
እናቴ ዘኑላት ዜና ያዘን ይበቃቷል እና አሁን ብሎ ጽፎ ዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥሬ ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱን በይመጣል።
በአደንዛዥ እጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅ በጋቢና አሳፍረናል። የዕለቱ የሙዚቃ ዝግጅትም አለን፣ ቤቲጂን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዝዳንት ጥሪ ያቀረቡ። የዘውጌነት አስተሳሰብ ኋላቀር ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጂጂጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አምሃ ዝርዝሩን ይዟል።
በኢትዮጵያ ዩናይትድ ስቴትስ አምባሳደር ማይክል ሬነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጂጂጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሰረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርአያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ላለፉት ሁለት አስርተ ዓመታት በሀገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ ያቀረቡ።
I think the country is going through a transition. It will move out of this, but it's going to be a turbulent transition.
እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራቸዋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት፣ ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመላየት ሚና አይደለም መጫወት ያለባችሁ።
አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት በአንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ።
If you leave this compound with the same biases, with the same thinking lines that you had when you were coming to the compound,
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጭ ከሚገኙ መስተጋብሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው።
አምባሳደር ማይክል ሬነር በበኩላቸው ያተኩሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ ኢትዮጵያ መሪዎች የተለየ አሰራርና ሀገሪቱ አዲስ እድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመላከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል።
But in many ways it was you, the young people of Ethiopia, who helped Ethiopia break from its history. And it was you who showed
በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር፣ ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት፣ ሁሉም ለብልጽግና ለስኬታማነት የራሳቸውን መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች።
አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግስታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ ኢትዮጵያ አንድነት ራዕይና ለውጥ በእጅጉ ተነቃቅታለች። ዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል።
በጎም ሆነ ክፉ የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት እድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አጋራች ሆና ትቀጥላለች። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻኢ ዕድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሰረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እናም መጻኢው እድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ።
በመጨረሻም በአዳራሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ሬነር ቀርቦላቸው መልስ ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። አደንዛዥ እጽን ጨምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገለጹ። በነርስነት ሙያ ለ36 ዓመታት ማገልገላቸውን የተናገሩት ሲስተር ይርገዱ ሀብቱ ለ10 ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን ሕይወት መታደግ እንደቻሉ ተናግረዋል። የ27 ዓመቱ ልጃቸው እስራኤል ሰለሞን ከሱሶቹ ወጥቶ የዩኒቨርሲቲ ትምህርቱን ከጀመረ 4 ዓመት እንደሆነም ገልጸዋል። ልክ እንደኔ መሆን ይቻላል በማለት ሌሎች ወጣቶችን ያስተማርኩ ነው ብሎናል። ጽዮን ግርማ እናትና ልጅን በአንድ የስልክ መስመር አነጋግራ ተከታዩን ዘገባ አጠናቅራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት።
የራሴ ልጅ ለአስራ አመት ሱሰኛ ሆነብኝ። በመጨረሻ ከአዲስ አበባ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ። በዛ ያው ከባድ ነው እንዲህ ንግግር የሚያልቅ አይደለም። ያሳለፍኩት የአስር አመት አምስቱን አመት ነው ማውቀው። በጣም ከባድ ነበረ። አንድ እናት ልጇ ሰብስተንስ ሲገባባት ምን ያህል መከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው።
ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ 4 አመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው?
አራተኛ ልጅ ነው። በጣም መጨረሻ ልጅ ደግሞ ይታዘነለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ 6ኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ሂድ ጫት ደስተና ሲጋራ ደስተና ሲባል በዛ ልምምድ ውስጥ ራሱን ገባበት እና ኤሌመንተሪ ላይ ነው ሱስን የጀመረው። ከዚህ እንግዲህ አምስቱን አመት ነው አላውቀውም ነበር። በማህተ ላይ ትግራይ ዘመቻ ይጄ ነበር። እዛ ስመለስ ወደ ሃይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዛ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ ምን ይላሉ እነዛ ነገሮች እኔን አስደነገጡኝ። ያው መከታተል ሲጀምር ከትምህርት ቤት ማውጣት መቅረት በትክክል አለመማር ጎበዝ ልጅ ነበረ። አስተማሪዎቹ ይጠሩኛል፣ እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው ግን ባህሪ ተቀይሯል ይሆናል። ያው ማልቀስ ትጀምሪያለሽ። እናቶች መጀመሪያ አንባ ነው የሚቀድመን። በጣም ብዙ አነባ ነበረ። ያው በመካከል ላይ ሃይስኩሉን እስኪጨርስ ድረስ ቀላል አይደለብኝ። ያንዳንዱ ቀን ላይ መጨረሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦ እሱም ተሰምቶት ከሰሜን በድያለሁ ምን ብያለሁ። ከዚህ በኋላ የጻፋቸው ወረቀቶች አሉ ራሴን አጠፋለሁ። ወንድሞቹ ደግሞ ለእናቴ ዘኑላት የኔ ሀዘን ይበቃቷል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥሬ ውጪ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱ እንባ ይመጣል እና ያ ላይፍ ከባድ ነበረ። ልጅ ራሴን አጠፋለሁ ብሎ ከዩኒቨርሲቲ ጠፍቷል ሲባል ምን የወለደ ሰው ይሄን ነገር ምን ያህል ከባድ እንደሆነ በዛ ውስጥ እያለሁ ነው እንግዲህ ለአስራ አምስት ቀን የት እንዳለ አላውቅም ነበር። ብፈልግ ባስፈልግ ምንም እዚህ ነው እንዲለኝ ሰው የለም። በመጨረሻ አንድ ቀን ልጩፍ ላልቅስና በቃ ሞቶም እንደሆነ ነገረኝ ምናምን ብዬ ከባለቤቴን ጋራው ብዙ እንትናል እንደዚህ ሆነሽ የት ታገኘዋለሽ ምናምን አለ። መጨረሻ ላይ ግን ጸሎት እናድርግ ወደ እግዚአብሔር እንጂ አንድ ባንች ፍለጋ ልናገኘዋን ትደፋለ። እኔም ከባድ ነበረ። አንዱ ልጄ እንደናት እሷም ልክ ነች አንተም ልክ ነው ብሎ ባለቤቴ እንትን አለው። መጨረሻ ላይ በቃ ሌሊት አልተኛም፣ ምግብ አይዋጥልኝ፣ እግ ላይ ታማሚ ነኝ። በጣም ከባድ ነበረ። እንዲህ ለመግለጽ ይከብዳል። መጨረሻ ላይ ግን ጓደኞቹ ምን ብለው ደውለው እስራኤል ወደ ቤተሰብ መምጣት ይፈልጋል፣ ይቅርታ መጠየቅ ሱስም መውጣት ይፈልጋል ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኝ፣ እኔ ምንም አልበደለኝም ነው ያልኩት። ምንም ነገር አላደረገኝም ብቻ እሱ በኝነት አግኘው አልኩ። አንድ ሆቴል ላይ ቁጭ አድርገው ጠሩት። መሻ ላይ በቃ ሳገኘው እስራኤል በድያለሁ ምናምን ስለው እሱ ያለቅስ ነበረ። ማካፌ ከሆነ የምትሰሪበት ሆስፒታል አስተኝኝ ከሶስት መውጣት ፈልጋለሁ አለ። እሺ አልኩት። ጸጉሩን ተላጨ ምናለ። ያው ሶስት ከሶስት ለመውጣት ሰኞው ፈቃደኛ መሆን አለበት። ሐኪሙን ሄጄ ሳይካትሪስት ሐኪም አለ ገና ሳናገረው ማልቀስ ነው ስለልጅ ልፈኛ ነው ብሎ መናገር በጣም እንዴት ከባድ እንደሆነ ብዙ ሰው ያውቃል። አይናገሩም ብዙ ሰዎች። እኔ ግን የእሱን መጥረት ነበር እና ምፈልገው በቃ ያለቀስኩ ሳናገረው እንደዚህ ልጄ ፍት ገብቶ ግን አሁን መውጣት ይፈልጋል ስለ አምጫጫሉ ወሰድኩት ያስጠኛሁት። ከዛ በቃ እግዚአብሔር ረዳው ወሰነ እሱ። እንደውም እንትን ያልገለጽኩት ነገር ከዛ ግሩፕ ጋር ጳውሎስ ሆስፒታል አምስት አልጋ አለ። አምስት ሆነው ተኝተው እዛ ውስጥ ሁሉ ነገር እያሻሻለ መጣ።
እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልትደርስ ቻልክ?
ሱስ ውስጥ ያሳለፍኩት 10 ዓመት አካባቢ ኤሌመንተሪ ተማሪ ያለው ከስድስተኛ ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ 2 ዓመት እስከተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረዥም ጊዜ ሱሰኛ መሆኔን አላምንም ነበር ፈጽሞ ማለት ነው። ቤተሰብን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ፣ ያው ብዙ የሚያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን በቃ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገ እተወዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ። ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ። ከትምህርቴ መጀመር ይችላሉ። ትምህርቴን ፋንክሽን አድርጌ መማር ስላልቻልኩኝ ትምህርቴን አቋረጥኩበት ሁኔታ ያለው። ከቤተሰብ ጋር ተጋጭቻለሁ፣ ከቤተሰቤን አጥቻለሁ በዛ ሰዓት ማለት ይችላሉ። ጤንነቴ ላይ የተለያየ ችግር ደርሶብኛል። ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝም። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ። ብዙ ሰዎች የሚያስቀየምኩበት ሁኔታ አለ እና በእነዚህ ነገሮች ህይወቴ በጣም ምስቅልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የሳን ሱሰኛ የሚለውን ነገር ተቀበልኩኝ እና ከእነዚህ ነገሮች የተነሳ ነው ከዚህ በኋላ በቃ ተጨማሪ እርምጃ ወደፊት መራመድ አልችልም፣ እዚህ ጋር ማቆም አለብኝ፣ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው፣ የደረሰብኝን ጠባሳ ሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሱ።
እናትህ ቀደም ብለው ተናግረዋል፣ ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ?
አዎ፣ ጫት ብቻ አይደለም። ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁኝ፣ መጠጥ ጠጣ ነበረ፣ ጋራም ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል፣ ወይ ጫት በመቃም ሊሆን ይችላል፣ ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር ሲጋራን ሞክረው በሚል በሲጋራን በመሞከር ነው ጀምር። ዩኒቨርሲቲ እንደውም ያው ከቤተሰብ ርቀሽ የምትሆኝበት ቦታ ስላለ ነጻ ነሽ፣ በራስሽ ነው ውሳኔዎች የምትወስኝ። ከዛ የተነሳ ነጻነት ስላለ ያንን ነገር ለማድረግ የሚመች ኢንቫይሮመንትን ያለው እና ይጨምራል። እንዲሁም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው በፊት ከነበረበት።
ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱስ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር? እውነቱን ነው ብለው ተቀብለውት ነበር?
ብዙ ሰው እንደሚያውቀው እናት ልጇን ታምናለች። ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ሁል ጊዜ ዛሬ ተዋለሁ ነገም ያደርጋለሁ ግድልሽ ምዚ ያቀጥሉን ሲለኝ ሆነ እሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ መሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላል እና አምኛው ነበር። ያው ስራዬም ጋር ተያያዥነት ስላለው ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡበት ይችሉ።
ምንድን ነው የረዳ ከህክምናው ሌላ? እንግዲህ መጀመሪያ አመንክ፣ መቀየር አለብኝ አልክ፣ ከዛ ወደ ህክምና ሄድክ። ከዛ በኋላ ምን ረዳ?
ከሱስ እንደወጣ የረዱኝ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በህክምናውም ራሱ የሚመከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገፍ እነዛ ነገር ራስን አሳልፎ መስጠት በህክምና የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፌ ለማምኖ እግዚአብሔር ሰጥቼ እግዚአብሔር እንዲረዳኝ ነገሮችን በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድተውኛል እና ሆስፒታል ውስጥ ተኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች እነዛ በጣም ረድተውኛል ብዬ አስባለሁ። የመዝናኛ ቦታዎችን ከመምረጥ አንጻር ከነዚያ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጭ የሚኖረው ነበር ከባድ የሚሆነው። እሱን እንደተመለከተ ያው የበፊት ኢንቫይሮመንት ጋር ላለመሄድ፣ ከበፊት ጓደኞች ጋር ብዙ ላለማሳለፍ፣ ራስን ላለማጋለጥ ሲባል ማለት ነው፣ ውሎን መቀየር፣ እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እግዚአብሔር ዘፈኝ ስኬታማ መሆን ይችላል።
አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና። ምንድን ነው የምትማረው? ተመለስክ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ?
እየተማርክ ያለሁት ያው ኮሌጅ ውስጥ ነው። የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ ዓመት ተማሪ ነኝ፣ የዲግሪ ማለት ነው። ዘንድሮ እመረቃለሁ፣ እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነኝ።
የከፍተኛ ማዕረግ
ወድጄው ነው መማረው። በጣም ወድጄው ነው መማረው። ራሴን ሰጥቼ ነው። ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ የሚለኝ። ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ አራት ዓመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛ እየሄድኩኝ እና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በሱስ ውስጥ የነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው እና በፊት ሱስ ውስጥ ያለው ከሱስ ውጭ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናናል? ላይፉ እንዴት ይመራል? ይህ በጣም ስብ ነበር ማቆምን እንኳን ሳስብ። ከወጣሁ በኋላ አሁን ባለውበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ፣ በጣም ብራይት የሆነ ፊውቸር እንዳለ፣ እረፍት ደስታ እንዳለ በጣም ያየሁበትና እግዚአብሔርን በጣም አመሰግንበት ሁኔታ ነው ያለው።
ሲስተር ይርገዱ፣ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት ኢየሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሱ አሁን?
ለእኔ ያው መግለጽ ያቅተኛል። ዛሬ ለምንድን ነው እኔም ከካንሰር ያቆምከኝ ይህን ልታሳየኝ ነው? ያኔ መሞት ነበረብኝ ያልኩ ሰው ነ በቃ መሞት ነበረብኝ። ልን ቆሜ የምን ልዜ አይነት ወት ማየት አልፈልግም። በዚህ ነው ወይ ምረት ያርክልኝ? አሁን እሱን አስታወስና መግለጽ ይከብደኛል። ሁሉ ግን አልፎ ዛሬ ደግሞ ይህንን ሲያሳይን በቃ አሁን ነው ለእኔ እረፍት ማለት እንደው በቃ በሰላም ማረፍ ማለት።
እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር?
ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው ማለት፣ ትክክለኛውን የውስጣችንን ስሜት የምንረዳበት ቦታ አይደለም። ተሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያለቅሱ ወይም ኬር ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምጥበት ይሆናል፣ ራሳችን የምንደብቅበት ይሆናል።
አሁን እናትና ልጅ አዲስ ህይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ ዓመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን፣ ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ።
እሺ ቅርንያም በጣም እናመሰግናለን።
ለን ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው ኦል አፍሪካ ሚዚክ አዋርድስ በምህጻረ ቃል አፍሪማ አመታዊ ሽልማት ዝግጅት ቅዳሜ ህዳር 15/2011 ዓ.ም በጋና አክራ በግዙፍ ብሔራዊ አዳራሽ ለአምስተኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎችና ዓለም አቀፍ ሚዲያዎችን ጨምሮ 5000 ተጋባዦች በምሽቱ ታድመው ነበር። በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምፃዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምፃዊት ከአፍሪካ የአመቱ ምርጥ አልበምና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ ሶስት ዘርፎች አሸናፊ ሆናለች። መስታወት አራጋው ቤቲጂን አነጋግራ ተከታዩን ዘግባለች።
I say thank you for the first award. This is the second award I'm getting. I'm so happy. First of all, I want to thank God.
በቲጂ ወይም ብሩክታዊት ጌታሁን በምሽቱ ለሽልማት በወጣችበት ጊዜ የተናገረችውን ነው በጥቂቱ ያሰማናችሁ። በዚህ በያዝነው ዓመት ለአድማጭ ባደረሰችው ወገግታ በተሰኘው አልበሟ ውስጥ በተካተቱት ስራዎቿ ነው ቤቲጂ በዘንድሮ የአፊርማ በሶስት ዘርፍ ተሸላሚ ለመሆን የበቃችው። ረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምፃዊት፣ መንገደኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምፃዊት እና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ የአመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲን እንኳን ደስ አለሽ ብለናታል።
እንኳን አብሮ ደስ አለን።
ውድድሩ ምን ያህል ጊዜ ፈጀ?
ውድድሩ ያው በአንድ አመት ውስጥ የተሰራ ነገር ነው የሚያወዳድሩት። በዚህ አልበሜ የወጣው ራሱ June 21 አካባቢ ነበረ። ዋናው ውድድር 3 ወር የሚፈጀው ግን ከዛ በፊት ቀደም ብሎ
ልክ አልበሙ እንደወጣ ማስገባት ነበረብን ወደ አፍሪማ መላክ ነበረብን። ከዛ በኋላ ሰብተውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው።
በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው። የቅጅም ይሁን የሙዚቃ አካሄድሽ፣ ያዘፋፈን ስልትሽ፣ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሽው?
አይ እነሱ የሚወዱት ይሄን ይወዳሉ ይሄን ይተዋሉ ምናምን በሚል አስተን ሳይሆን እኛ ልክ ሙሏል ብለን ላክ ነውና ስሙ እንዲሰሙ ያደረግነው የተለያዩ ጃዶች ትግር አብረ ሆነው ነው። ከዛ ኋላ ተስማምተውበት ኖሚኔሽን የሚያወጡት እና እነሱ ናቸው እንጂ መረጡት። እኔ ይሄ ቢላክ ጥሩ ይሆናል ምናምን የሚል አስቤ አይደለም ሙሉን አልበም የላኩት። አሁን ለምሳሌ ሲንግልም ብቻ የሰራ ሰው ሲንግልም ብቻ መላክ ይችላል። ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል። ሚዚክ ቪዲዮ ያወዳድራሉ። እኔ አሁን ሚዚክ ቪዲዮዎች አልሰራውም ነበረ፣ ሙሉ አልበሙን ብቻ ነው ይላኩላቸው። ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላክ ትችላለሽ ማለት በቃ በየአመቱ ስለሚደረግ አሁን በ2018 የተሰራን ነገር ነው የምትልኪላቸው። 2017 ላይ ምናምን የተሰራን ሳይሆን 2018 ላይ ብቻ የተሰራን ነገር ትመርጂ እና ትልክ ይላቸዋለች። ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብለው ሲገምቱ ነው ምን ያደርጉሻል። ከዛ ሁለ ግማሽ የእነሱን ድምፅ አለበት፣ አድማጮችም ቮት የሚያደርጉት ነገር እንዳለ ሆኖ ግማሹ ደግሞ የዳኛዎችም ድምፅ አለበት። ከዛ በኋላ ነው ያው ዋናው ምርጫ ውጤቱ የሚደርሱ የሁለቱ ድምር ነው።
ለመጀመሪያ ጊዜ ለኢትዮጵያውያን ድምፃውያን ከዚህ ቀደም ለተሳተፉ ይህ ያንቺ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል። አሁን ምን ተሰማሽ ልልሽ ነው ማለት ነው። ምን ተሰማሽ እንግዲህ በሶስት ዘርፍ ስታሸንፍ?
ያው በጣም ደስታ ነው የምልሽ። መጀመሪያ ላይ ፈርቼ ነበረ ገባሽ፣ ምንም ሳታሸንፊ መምጣት አለ እና በስድስት ነበር የታጨሁት፣ በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎችም በስድስት ዘርፍ ታጭቻለሁ። በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነው እና ትልቅ ነው። አሁን ደግሞ የእናንተ ድምጽ ቢጨመርበት ማሸነፍ እንችላለሁ ብዬ ፕሮሞሽን ብዙ ሰርተን ነበረ። ከይሳቃል ኢንተርቴንመንት ጋር ብዙ ነገር ሰርተውልኝ ነበረ። ማኔጅም የሚያደርገኝ ዮብ ነው፣ እነሱ ናቸው ማኔጅም የሚያደርጉኝ። እነሱ ብዙ ፕሮሞሽን ሰርተው ነበረ። ከዛ ባሻገር ያው በቃ አይደለም ሰው ቦታ ያርግ የምታውቂው ነገር አይኖርም እና ያው የውጤቱ ቀን ያሰራል። እስከምታውቂው ድረስ አለማሸነፍም ባዶ እጅን መምጣት አለ። እንደው አንድ እንኳን አገኘሁኝ ምናምን እያልክ እየተመኘኝ ነበር። ከስድስት አንድ ይበዛል ያመጠኝ ብዙ መጠየቅ አይደለም እያልክኝ ነበር። ያው እንደምንዲሆን ስድስቱን እንፈልጊያለሽ። ከዛ በኋላ ግን ሶስት ሲሆን እውነትም በጣም ያስደስታል። አሁን
ማሪ እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው?
ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነው እና እነዚህ ናቸው ሽልማቶች።
ከዚህ በኋላ ምንድን ነው የምንጠብቀው? ምን አይነት ሙዚቃ ለመስራት ነው የምትፈልጊው? ምን አይነት የሙዚቃ ስልት ላይ ነው መቆየት የምትፈልጊው?
ይሄ የመጀመሪያው ነው እንጂ መጨረሻው አይደለም። በአፍሪካ ትልቁ ውድድርም ቢሆን እኔ ደግሞ ያው አፍሪካ ውስጥም ብቻ መቅረት አይደለም የምፈልገው፣ ግን አፍሪካ ውስጥም ደግሞ ብዙ ገና የሌለሰም ይሄ አንድ እንዴት ነው ራሴን እንደ ማስተዋወቂያም የሚሆን መድረክ ነው ያገኘሁት እና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ተራምጃለሁ። ከዚህ ወደፊት መቀጠል ነው፣ ወደኋላ መመለስ የለም። የተለያዩ አዳዲስ ስራዎች እንሰራለሁ። የኢንተርናሽናልም ዘፈኖች ማስባቸው አሉ፣ እነሱንም በመስራት እገፋበታለሁ። የኢትዮጵያ ባህሎች የሚሆኑትን ነገሮች አልተውም፣ እነሱንም አሁንም እንደምሰራው አድርጌ ሰራቸዋለሁ። ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረክ ላይ ስወጣ እነዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም። በተቻለኝ አቅም የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔን የሚመስል ግን ደግሞ የተለያዩ ዘርፎች ሊገኙበት የሚችሉ አይነት ዘፈን የመስራት ሀሳብ ያለኝ። ደረጃዬንም ደግሞ እንግዲህ እኔ አልማለሁ፣ እዛ ደግሞ እግዜር ያሳካል አይደለም እየጣርኩኝ ከሄድኩኝ። ስለዚህ የኔ ሀሳብ ደግሞ በቃ ትልልቅ መድረኮችን ደግሞ ከዚህም በላይ የተለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሀሳቤ። አሁን አሸነፍኩ ብሎ መቀመጫ ሳይሆን አሸነፍኩ ብሎ ደግሞ ገና ብዙ ስለሚጠበቅብኝ፣ አንቺን ቅድም ብለሽዋል፣ ስለሚጠበቅብኝ መሮጥ አለብኝ፣ ብዙ መጣር አለብኝ፣ ገና ብዙ መልፋት አለብኝ።
ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው በቅርብ ቀን ከኬንያዊ ጋር ነው ያልሽኝ በጋራም ተሰሩት?
አዎ አዎ የአልበሜን ክሊፖች ይወጣሉ ሲንግልም ደግሞ ያው መጣል
እንጠብቃለን እንግዲህ መልካም የሥራ ዘመን ይሁንልሽ
አሜን እሺ እሺ በጣም አመሰግናለሁ
እሺ አካል ለትንሽ ትልቁ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበር። ጉዟችሁ የሰመረ ይሁን ይያልን እንሰናበታለን። መልካም ምሽት በነገው ጉዞ።
Cool.